ወንድ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በእሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ።
እግዚአብሔር ስም የተባረከ ይሁን። ዛሬ ወደ መጨረሻው ዘመን ትምህርት ከመሄድ በፊት ለመጨረሻ አንድ ጊዜ ስለ ጸሎት ላካፍላችሁ እንደገና ሸክማልኝ። እግዚአብሔር የተመሰገነ ይሁን። ማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ ጌታ ኢየሱስ ክርስቶስ ስለ ጸሎት ስለ ቤቴ ጸሎት ቤት ይባላል የሚለውን አነባለሁ። ጌታ የተመሰገነ ይሁን። ማቴዎስ 13 21 ይቅርታ ማቴዎስ 21 ላይ ጌታ ኢየሱስ ክርስቶስ ከቁጥር 12 ጀምሮ ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው። የእግዚአብሔር ልጅ ናዝሬቱ ኢየሱስ ክርስቶስ አቤቱ ጌታ ሆይ፣ በአካል በምድር ላይ በነበርክበት ጊዜ ሰዎች መጥተው ሊጸልዩበት ይገባል ብለህ ጌታ ሆይ የምታውቀውን የአባትህን ቤት መነገጃ ጌታ ሆይ የነጋዴዎች መሸጫና መለወጫ ቦታ ሲያደርጉት ያዘንከውን ሐዘን እናስባለን። የእኛንም ሕይወት ተመልከት ጌታ ሆይ። ዛሬ ጌታ ሆይ እንደዚያ በተመቅደስ ጌታ ሆይ ለንግድ በሚሆን ነገር ጌታ ሆይ የተያዘ ልብ እንዳለን አንተ ነህ የምታውቀው ጌታ ሆይ። በውስጣችን የሚካሄደውን እንዳንጸልይ መንፈሳችንን ሁሉ ጌታ ሆይ መቅኖ ያሳጣውን ጌታ ሆይ የአምልኮ ጸጋን፣ የጸሎትን ጸጋን፣ የልመናን ጸጋን ጌታ ሆይ የነሳንን ችግር ሁሉ ከኛ አርቀልን። ጌታ ሆይ ይህ ስልጣን ላንተ ብቻ ነው ጌታ ሆይ። የኔን ሕይወት የወገኖቼን ሕይወት ጌታ ሆይ ለጸሎት የሚያበቃ ጌታ ሆይ ከማንም ሊገኝ ስለማይችል እንለምንሃለን። አንተ ተመልከተን ጌታ ሆይ። ለዚያ በእጅ ለተሰራው ቤተ መቅደስ የቀና ጌታ፣ በደምህ ለጸዳው ቅዱስ መንፈስህ ማደሪያ ላደረከው ሕይወታችን ትቆረቆራለህ ጌታ ሆይ። አቤቱ ተመልከተን፣ በቅናትና በፍቅር ተመልከተን እግዚአብሔር ሆይ። ውስጣችን ጌታ ሆይ የማይጠቅም በሆነ ነገር ተሞልቶብን ባለበት ነገር ሁሉ ችላት በለን። ከኛ መራቅ ያለበትን አርቀው፣ ደግሞም ከዚህ ነገር ጸድተን ጌታ ሆይ እነሆ ያንን ቤትህን ጌታ ሆይ ጸሎት ቤት እንዲሆን ጌታ ሆይ እንደቀና ለእኛም ቀናለን። በደም የዋጀኸውን ቤታችንን ውስጣችንን ጌታ ሆይ ቀድስልን፣ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ለቤተ መቅደሱ በእጅ ለተሰራው ቤተ መቅደስ የቀናውን ቅናት ነው የምናየው። እና በዚህ ቤተ መቅደስ ብዙ አይነት ሰዎች ናቸው የሚሰበሰቡት። እና ሸክም ያላቸው ሰዎች፣ ስለት የተሳሉ ሰዎች ይመጣሉ የእግዚአብሔርን ፊት ለመፈለግ። እና በእግዚአብሔር ቤት ውስጥ አንዳንድ ደግሞ ሰዎች አሁን እንደምናየው ቢዝነስ አትራክት የሚያረጋቸው ሰዎች አሉ። ስለዚህ ወደ እግዚአብሔር ቤት የሚመጡት ሸቀጥ ለመሸቀጥ፣ በገንዘብ መለወጥ የሚመጣ ጥቅም አለ። እና እንስሳቶችን ለእንትን ለመስዋዕትነት ሰዎች እንዲገዙ በማቅረብ የተለያዩ ነገሮችን ይሸጣሉ። ይሄ ዛሬም በምናየው በቤተ ክርስቲያን በተለያዩ ቦታዎች ይከናወናል። አንድ ጊዜ በነበርኩበት ቤተ ክርስቲያን አንድ ሰው ካሴት መሸጥ ፈልጋለሁ አለ እዚህ ቤተ ክርስቲያን እና የምን ካሴት አልኩት እኔ ካሴት ማባዣ ቦታ አለኝ አለ ኢትዮጵያ እና ስለዚህ ከዛ ከመዘምራን ላይ በ80 ሺህ ብር በ60 ሺህ ብር እንደ ዘማሪው ኳሊቲና አይነት መዝሙሩን ማስተሩን ይገዛሉ እና ያንን ያባዙ ይሸጣሉ ስለዚህ እዚ መሸጥ ፈልጋለሁ አለ አይሄን ለማድረግ ይሄ ህግም ይገዛው ሀገር ነው ቤተክርስቲያን ነን ፕሮፊት ኦርጋናይዜሽን ስለሆነች ፕሮፊት ሜኪንግ ቢዝነስ አይካሄድም ስለዚህ ፈቃድ አውጣና ይሄንን ቢዝነስ ማረክ ትችላለህ አልኩት እና ስለው አላ አይደለም ያው ምንም ሊያረጋው ማይችል ነው ከኔ ጋር የታዘ ነገር አይደለም ከህግ የታዘ ስለነገርኩት የማይመቸው መንገድ ነው ያን ፕሮሰስ ለማረግ ለሀገሩም በዚያን ጊዜ እንግዳ ስለነበረ አላደረገም በሌላ ጊዜ የሱ ገንዘብ አውጣውበት የሚለውን ካሴት ለቸርቻሮ ዛ ቁጭ ብሎ አየ እንግዲህ እዛ እሱን ከልክላችሁ እንዴት ተሸጠ ብትሉ እኛ ምን አደረገን አንዳንድ ክርስቲያኖች በጣም አስተዋዮች አይደሉም መጽሐፎቻቸውን እኔንም ሳያስፈቅዱ ማንንም ሳያነጋግሩ በካርቶን የታሸገ መጽሐፍ ከደብዳቤ ጋር ይልቁና ሽጡልን ይላሉ ሻጩ ማን ነው ገንዘቡን ሰብሳቢው ማን ነው ኢማጂን እንዴት ያለ አይነት ታስክ እንደሚሆን ለኛ እና ገንዘቡን ሰብስበን በቼክ ነው የምንልከው በምንድን ነው የምንልከው ወደ ቤተ ክርስቲያን አካውንት ነው የምናገባው ስናገባው ለቤተ ክርስቲያን አካውንት ምን አይነት መልክ ነው የሚኖረው እና ብዙ ኢትዮጵያውያን ይሄንን አይረዱም ህግ የሚገዛው አገር ውስጥ እንዳለን ስናስረዳቸው ፐርሰናል የሆነ ነገር አድርገው ነው የሚወስዱት እኔ ምን አረጋለሁ አንደኛ እኔ እዛ እግዚአብሔርን ቃል አስተምር እንጂ ሄድኩት የፖስታ ቤት አስመጭና አስመላሽ አይነት ልሆን አልችልም መጽሐፋቸውን እዛ ዝም ብሎ ይቀመጣል ምን እናድርግ ደሞ ያንን ተሸክሜ እንደገና ለልክ ነው በማን ወጪ በኔ ነው በቤተ ክርስቲያን እና አንዳንዶቹ ቃቸው ቁጭ ሲል ይደውላሉ እንደዚህ እኮ ልከን ነበር ለማን ነው ላከው እና ቤተ ክርስቲያን ውስጥ ቢዝነስ ማድረግ የሚፈልጉ ሰዎች አሉ ሰላምታ ሳይጠይቁ ጨዋነት ሳይኖር እንዴ ነው ፐርሚሽን ሳይጠይቁ ከዛ እንደዚህ ካሴት ይልኮ የነበሩ ሰዎች በዚያን ጊዜ ካሴት ነው የነበረው ሲዲ አልነበረም እና መዝሙር ልከን ነበር ለማን ላክ እኔ ቤተ ክርስቲያን የእግዚአብሔርን ቃል ማገለግል ሰው ነኝ እንጂ የመጣ ካሴት ልሸጥ እዚህ አይደለሁም የራሴ እንኳን ካሴት ማስተምረው ተሸጦ አያውቅም እዛ ቤተ ክርስቲያን እና ምንድነው እንዴት ነው እንደዚህ የምትልኩት አኛ እኮ በቤተ ክርስቲያን እንታወቀና ምናምን አሉ እንግዲህ እኔ አንድ ነገር ልንገራችሁ እኔ መጣሁን አሁን ይሄንን ምን እንደሚደረግም ራሱ አላውቅም የኛን ቤተ ክርስቲያን ያለውን የውድ አገልግሎት ልክ ወንድማችን የማን እንደሚያረጋው ሲዲዝ እንዳለ ያን የተባዛ ኮሚቴ አቋቁመን ምን መልክቶችን ተጋግሞ ሰዎች ይወስዳሉ ለሰዎች ሁሉ ይሰጣሉ እና ምመኑ ሰርቭድ እንዲሆናልና ሳምፕል ላኩ አንድ ካሴት ላኩ ያንን ካሴት ፕሌይ እናረጋዋለን ከቸርች ሰርቪስ በኋላ አይቶት የወደደው ይመዘገባል እዛ ላይ ወረቀት እናረጋላችኋለን 10 ሰው ከፈለገ 10 ሰው ምን ያረጋል ለ10 ሰው ትልካላችሁ ደውላችሁ መጠየቅ እናንተ ኃላፊነት ነው እኛ አሁን ይሄንን ሻጭና ገዢ ስንሆን ሌላ ስራ ነው የሚሆነው እንዴት ያለ እንደሆነ ይሄ እንግዲህ የዱሮ ታሪክ ብቻ እንዳመስላችሁ ቤተክርስቲያንም እንደዚህ ነው የሚሆነው ቀስ በቀስ ቢዝነስ ይሆናል ቀስ በቀስ ቢዝነስ ይሆናል ቤተክርስቲያን እና በጣም አደገኛ ነገር ነው ያ ወንድም ያን የከለከልኩት አንድ ቀን በዚህ ተፈቅዶላቸው ሳምፕል ልከው ሰው ኦርደር አርጎ ያለ ካሴት ታየና ቁጣ በቁጣ ሆኖ እንዳፍላፊ የመንደር ንግግር ስድብ ሁሉ መናገር ጀመራሉ እኔ አልነበርኩም እንዳጋጣሚ እዚህ ለአገልግሎት መጥቼ ነበር ከዛ እንዲህ ምንድነው እንደዚህ ያረገ ሰዎች ቀርብሏቸው ደንግጠው አናገሩት ከዛ ከዚህ ይህን ካሴት ማን ያመጣው በሚል ተገናኝቶ ያን ሰው የጋራ ስድብ እንካሰላንተ can you imagine ክርስቲያንን ብለው ካሴት እየገዙ እየሸጡ እውነቴን ነው የምነግራችሁ ቸርችን ለቢዝነስ የሚፈልጉ ያልዳኑ ሰዎች ዛሬም አሉ በዚያን ዘመን ብቻ እንዳመስላችሁ ያኔ በግ ነው ዛሬ ካሴት ነው ያኔ ገንዘብ ለዋጮች ናቸው ዛሬ በመጽሐፍ መልክ ነው በምን እንደሚመጣው እና እንደዚህ ባለ መንገድ ብዙ ዘማሪዎችን ብዙ ችግር ውስጥ የከተቱ ሰዎች አሉ ዘማሪዎች ያለ አይደለም ፕሮዳክት ነው ዛሬ የሚሰሩት። በአሜሪካን ሀገር ብትመለከቱ ብዙ ዘማሪዎች መዝሙር ሲያወጡ የኢየሱስ ስም የሌለበት፣ ደሙ የሌለበት፣ የመስቀሉ ነገር የሌለበት፣ ንስሐ የሌለበት፣ ኃጢአት የሌለበት መዝሙር ያወጣሉ። CDC የሚባል ድርጅት አለ፣ ክርስቲያን CBD ክርስቲያን ቡክ ዲስትሪቢዩተር። እዛ ስንሄድ ብዙ ጊዜ እዛ ማሳቹሴት ነው ያለው በምንሄድ ጊዜ በሶስት ወር አንድ ጊዜ ዌርሃውስ ሴል አለ። እቤት የምታያቸው መጽሐፍቶች በሙሉ በእኔ አቅም የተገዙ አይደሉም፣ ከሲቢዲ ነው በሴል እየጠበቅኩ የገዙዋቸው። እና እነዚህ መጽሐፍቶች እዛ ለመግዛት ስንሄድ ሲቢዲ በጣም በጥሩ ዋጋ ያወጣቸዋል። ለምን? አንዳንዱ ከፖስታ ሲመለስ እንደታሸገ $300 የሚሸጠውን መጽሐፍ $75 ይሸጠዋል። ማይገኙ መጽሐፍቶች ብርቅ 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 የሆኑ ሲዲ ይሸጣል፣ ካሴት ይሸጣል፣ ቪዲዮ ይሸጣል፣ ማይሸጥ የለም። እና ልክ ገዝታችሁ ልትወጡ ስትሉ ውጭ በራፍ ላይ ማት በቃ ካሴት በካርቶን ተከምሮ ታገኛላችሁ። መጽሐፍቶች ሁሉ አሉ፣ ማንም ይገዛቸው። ዋይቱኬ ካለፈ በኋላ በዋይቱኬ ላይ በቃ የሚመጣውን ጣጣ የተነበዩ መጽሐፍቶች ሁሉ ከፈለጋችሁ በካርቶን ውሰዷቸው ይባላል። ማን ይፈልጋል? ዋይቱኬ አልፏል። ዋይቱኬ ጠፋ። ረሳችሁት? ምታስታውሱ እስቲ ዋይቱኬ። አዎ፣ በዋይቱኬ የተጻፉ ስንት ትንቢቶች ኪሳራ የሆኑ አሉ። ደግሞ ምን ልናረጋቸው? እነሱ ከስር የሚሸጡትን እንደገና ምን እናረጋለን? ካሴቶቹ ግን ሳያቸው እንዴ ይሄ መዝሙር አይደለም እንዴ ብዬ አንዳንድ ሳምፕል እየወሰድኩ ወስዳቸውና ስመለከታቸው ምንም ጂሰስ የለም፣ ላቭ አለ አለ አይደለም፣ ፒስ አለ እና እነዚህ ኢሞሽናል ላንጎጆች አሉ። There is nothing about Jesus. እና እነዚህ ሁኔታዎች እንዴት እንደሆኑ ከአንዳንድ ሰዎች ስንነጋገር ካሴቱን የሚያባዙላቸው ሰዎች ምንድን ነው የሚፈልጉት? ኢየሱስ ካላችሁ አማኝ ያልሆነ ሰው አይገዛችሁም። ስለዚህ ለሁሉም እንደሚሆን ዚስ ላቭ ብላችሁ ከዘመራችሁ ዚስ ላቭ ክርስቲያኑ ለጂሰስ ያርገው፣ ሌላው ደግሞ ለማን ያርገው? ፎር ዋቴቨር። እንደዛ ያለ አይነት ቲም እና ዝንባሌ ያለውን ነገሮች እንዲዘምሩ ያደርጓቸዋል አሉ። ውድ ወገኖቼ ዘማሪዎቹን እንዲሚያደርጓቸው ካሴቶቻቸውን ሲዲዎቻቸውን ዱፕሊኬት የሚያደርጉት ሰዎች ናቸው። ግን እኛ የምንፈልገው መዝሙር ምን አይነት ነው? ቢዝነሱን የሚያፋፍመውና የሚያቀጣጥለው የማን ፍላጎት ነው? የሰው ፍላጎት ነው። እነዚህ ነጋዴዎች እንደዚህ ባለው ሁኔታ የሰበሰባቸው የእስራኤል ሕዝብ የሚፈልገው ነገር ነው። ይሲ ከቤቱ ሲመጣ ልቡ ያልተዘጋጀው ሰው ሁሉ እዛ እየመጣ በቢዝነስ ሜንታሊቲ ይኖራቸዋል። ጌታ ኢየሱስ ክርስቶስ ቤተ ክርስቲያን ውስጥ እንዲህ ያለ ነገር መብዛቱ በጣም ያሳሰበው ትልቅ ነገር ስለሚነካ ነው። ቤቱ የምን ቤት እንዲሆን ይፈልጋል? የጸሎት ቤት እንዲሆን ይፈልጋል። እግዚአብሔር ስም የተባረከ ይሁን። ጸሎት በጣም የተለየ ነገር ነው እና ጸሎት ከሰው ህይወት መሻት ጋር በጣም የሚያያዝ ነገር አለው እና በውስጣችን መሻት ከሌለ፣ ናፍቆት ከሌለ መጸለይ አንችልም። ዲዛይራችን አፌክትድ ከሆነ በሌሎች ነገሮች የመጸለይ ፍላጎታችን ይሞታል። አውግስታይን የሚባል የታወቀ እግዚአብሔር ሰው መሻትህ ጸሎትህ ነው ይላል፣ መሻታችን ደግሞ የማያቋርጥ ነው ይላል፣ ጸሎታችንም የማያቋርጥ ይሆናል ይላል። ሰው የጸሎት ህይወቱ ሲሞት መንፈሳዊ መሻቱ የመሞት ምልክት እንደሆነ አውግስቲን በዚህ ቦታ ላይ ያሳየናል። አያችሁት? ሰዎች ከሰዎች ጋር የሚጫወቱትና የሚነጋገሩት በጣም ሲነፋፈቁና አንዳቸው ሌላቸውን በማግኘት አገኛለሁ አተርፋለሁ የሚሉት ፍቅር፣ ወንድምነት፣ እህትነት፣ ቤተሰብነት፣ ሌላም ነገር ሚሹት ሲኖር እንደሆነ እናውቃለን። በውስጣችን እግዚአብሔርን የምንሻበት ነገር ሲጠፋብን፣ እግዚአብሔርን መናፈቅ መጓጓት ሳይኖረን ሲቀር ጸሎት ሊኖረን አይችልም። ስለዚህ በውስጣችን የጸሎት ህይወታችን እንዲስተካከል ይህንን በጣም አድርገን ልናስተውል ይገባል። ይኸው የእግዚአብሔር ሰው ሲናገር ምን ይላል? ጸሎት መሻታችንን መግለጫ ብቻ አይደለም፣ ዓላማው ይላል
እግዚአብሔር ሊሰጠን ያዘጋጀውን ለመቀበል እንድንችል መሻታችንን ማሰልጠን ነው ይላል። የርሱ ስጦታ ትልቅ ስለሆነ ይላል አውግስቲን ሲናገር፣ እኛ ደግሞ ታናናሽ እቃዎች ስለሆንን ጸሎት ልባችንን ለእግዚአብሔር ሰፊ አድርገን የምናሰናዳበት ማዘጋጃ ነው ይላል። ጸሎት ዝም ብለን ዲዩቲ ሆኖብን ብናደርገው ጸጋም አይኖረንም፣ ሊኖር አይችልም። ስለዚህ ሰው የጸሎት ህይወቱ ሊስተካከል የሚፈልግ ሰው ዲዛይሩን፣ ምኞቱን፣ መሻቱን ማስተካከል እንዲፈወስለት መጸለይ አለበት። ብዙ ጊዜ መጸለይ አቅም የምናጣው ዲዛይራችን ለመንፈሳዊ ነገር ሲሞት ነው። ስለዚህ ይሄ እግዚአብሔር ሰው ምን ይላል? ጸሎታችን መሻታችንን መግለጫ ብቻ አይደለም አላማው ይላል። መሻታችን ሰማያዊ መሆን እንዳለበት ሲያሳይ እግዚአብሔር ሊሰጠን ያዘጋጀውን ለመቀበል እንድንችል መሻታችንን ማሰልጠን ነው ይላል። በሌላ አባባል እኔ አንዳንድ ጊዜ እግዚአብሔር በሕይወታችን ሊሰራ ላለው ነገር በራሴ ሕይወት እንዳየሁት ሬዲ አይደለንም። ብዙዎቻችን እግዚአብሔርን አንድ ቦታ ምራኝ፣ ይሄን ላደርግ እርዳኝ ብለን ብንል ልቤ ሩቅ ለእግዚአብሔር ሆኖ የማገኝበት ጊዜ አለ። እውነቴን ነው የምነግራችሁ። እና እግዚአብሔር እንደው ጌታ ሆይ ሪቫይቫል አምጣ ብዬ ብል ምላሴ ይለው ይሆናል እንጂ ለሪቫይቫል የናፈቀ ልብ እንደሌለኝ አያለሁ። ምንድን ነው ይሄ ልቤን ያደነዘዘው? የምኖርበት የህይወት ሁኔታ ነው ወይስ ምንድን ነው ብዬ እሰጋለሁ። በሌሎችም ልጸልይባቸው ባሉ ነገሮች ላይ ልቤን እግዚአብሔር እኔን አድርግ ብዬ በጉጉትና በናፍቆት ልጠይቀው እንዳልችል ልቤ ለዛ ለምጠይቀው ነገር እንግዳ ሲሆን አይቻለሁ። በዚህ ጊዜ ምንድን ነው የምናረገው? አውግስቲን እንዳለው ልባችንን ለዛ እናዘጋጃለን። እግዚአብሔርን እነግረዋለሁ፣ ልቤ ለአንተ ሩቅ ነው፣ ባዕድ ሆኗል እግዚአብሔር ሆይ ብዬ እውነቱን እነግረዋለሁ። ጸሎት ምኞቴ የሚፈወስበት ናፍቆት፣ ሰማያዊ ናፍቆት ዴቨሎፕ ማድረግን የምማርበት ቦታ ነው። ስለዚህ ዓላማው እግዚአብሔር ሊሰጠን ያዘጋጀውን ለመቀበል እንድንችል መሻታችን እናረጋለን፣ እንዲፈወስልን የእግዚአብሔርን ፊት የምንፈልግበት ሁኔታ ይታይበታል። እግዚአብሔር ሊሰጠን ላለ ነገር የማናችንም ልብ ሬዲሜድ ሆኖ የተዘጋጀ አይደለም። እግዚአብሔር ካረዳን በስተቀር ሊሆን አይችልም። የሰው ልጆችን ሁሉ ሊያድን ያለው ኢየሱስ ሲመጣ መጥምቁ ዮሐንስ አስፈልጎ ነበር። ተራራው ዝቅ ይበል፣ ኮረብታው ዝቅ ይበል እያለ በንስሐ በተዋረደ መንፈስ ሰዎች የእግዚአብሔርን ማዳን ሲመጣ ማየት እንዲችሉ እንዲሁ ጌታ በመምጣቱ የእግዚአብሔርን ማዳን ሥጋ የለበሰ ሁሉ በሥጋ ዓይኑ ላይ አይችልም። ስንቶች ኢየሱስን አይተውት ማና አንተ እያሉት፣ አንዳንዶችም እየተጣሉት ሊያምኑት ሊቀበሉት ተቸግረው ነበር። ነገር ግን ልባቸውን ያዘጋጁ ኢየሱስ ክርስቶስን ግን በጌትነቱ ሊያስተናግዱት እንዲችሉ በተለየ መንገድ እንዲቀርቡት እግዚአብሔር እድል እንደሰጣቸው ነው የምናየው። ንስሐ መግባት የሌለባቸው እኛ ኃጢአተኞች አይደለንም ያሉት ልባቸውን ለተገለጠላቸው ለእግዚአብሔር ማዳን ዝግ ያደረጉት ሰዎች አልተቀበሉትም። በይበልጥም የሃይማኖት መሪዎች የነበሩት የሕዝብ አስተማሪ የነበሩ ሰዎች ጌታ ኢየሱስ የት ነው የሚወለደው ሲባል መጽሐፍት ጠቅሰው ኤግዛክትሊ የት እንደሚወለድ ለሄሮድስ መረጃ መስጠት የቻሉት ኢየሱስን ሊያገኙት ልባቸው አልተዘጋጀም። እነማን ናቸው ያገኙት? በጸሎት የተጉ ሰዎች ናቸው። ስምዖንን ስንመለከት በጣም የእግዚአብሔር ሰው ሆኖ ጻድቅ ነበረ። መንፈስ ቅዱስ በእርሱ ላይ ስለነበረ ኢየሱስ ክርስቶስ ሲመጣ እንዳይተጣጣ ከጌታ ጋር በላዩ ላይ የነበረው ያ የእግዚአብሔር መንፈስ ኢየሱስ ወደ ቤተ መቅደስ የሚቀርብበትን ሰዓት ጠብቆ እየመራው ከቤቱ አውጥቶ ወሰደው። ጌታ ኢየሱስን ገና በሕፃንነቱ አይቶት በሰው እቅፍ እያለ አይቶት ዓይኖቼ በሰዎች ሁሉ ፊት ያዘጋጀው ማዳንህን አይተዋል አለ። እላው ላይ የእግዚአብሔር መንፈስ ስለነበረ፣ በመንፈስ ቅዱስ ኃይል ስር የሚኖር ሰው ስለነበረ ሌሎች ተአምር አድርጎ ኢየሱስ የሰራቸው ድንቅ ሥራዎች በአይናቸው ፊት ሆኖ ኢየሱስን አክብረው ያለ መዳኒትን ጌታ ሊቀበሉት አልቻሉ። ይሄ ሰው በቅፎ ነው ተቀበለው። ስለዚህ አንዳንድ ጊዜ ያልተዘጋጀ ልባችንን سنመለከት የመጎብኘት ወራት ጌታ ሲጎበኘን ምን ነገር አለ? እኔ ከዱሮ ጀምሮ ልንገራችሁ እግዚአብሔር አገራችንን ሲጎበኝ እግዚአብሔር ሲጎበኘን እኔ እንደዚህ ያለ ነገር አላምንም። እግዚአብሔር ጎብኝቶ ለሕዝቡ በዛ አድርጓል። ይሄንን ወንጌል በሲዝን ላስቀምጠው አልችልም። ኃጢአት ነው። እግዚአብሔር ዛሬ እንዳልጎበኝ ያደረገኝ የኔ አለመታዘዝ ነው እንጂ ዛሬም እግዚአብሔር ይጎበኛል። ክብር ለእግዚአብሔር ይሁን። እግዚአብሔር ሲዝን አይደለም ሪቫይቫል ሊመጣ ይችላል። የተለየ ነገር በቤተክርስቲያን እግዚአብሔር ሊያደርግ ይችላል። ጌታን አምኖ ለሚኖሩ ሰዎች ግን የቤተ መቅደሱ መጋረጃ ተተርትሯል። ወደ እግዚአብሔር መግቢያው መንገድ ተመርቋል። የሚያስገባው የኢየሱስ ደም የተሻለውን እየተናገረ ኑ ይላል። ስለዚህ ወደ እግዚአብሔር መግባትን የነፈገን የራሳችን አለማመንና በብዙ መንፈሳዊ ነገራችንን ለሚበሉ ቀበሮች ጥቃቅን ቀበሮች ህይወታችንን ስላጋለጥን ብዙ መናፍስቶች ለመንፈሳዊ ወጠር በሆነ የላይፍ ስታይል ስለምንኖር ህይወታችንን ለጉዳት ያደረግነው እኛው ነን። ስለዚህ እግዚአብሔርን ፊት ለመፈለግ ልባችን የእግዚአብሔርን ፊት የመፈለግ ናፍቆት ካጣ የጸሎት ህይወት ከውስጣችን ከጠፋብን እነዚህ ነገሮቻችን የንስሐ ህይወት የሚያስፈልገን መሆኑን እንደሚያሳዩ እርግጠኛ እንድትሆኑ በጌታ ላሳስባችሁ ይገባል ብያምናለሁ። ውድ ወገኖቼ በህይወታችን ጸሎትን ችላ ብለን መኖር ፈጽሞ አንችልም። የጸሎት ህይወታችን እስትንፋስ ነው ወገኖቼ። ብዙ ጸሎት አለ አንድ እግዚአብሔር ሰው ሲናገር ብዙ ጸሎት ካለ መንፈስ ቅዱስ አለ አለ። ብዙ መንፈስ ቅዱስ ባለበት ጸሎት እየበዛ ይሄዳል አለ። የጸሎት ህይወቱ ሰው ሲሞት መንፈሳዊ ህይወት መሞት ነው። There is no any intelligent reason that we can give. If your prayer life is dead, you are dead. Why? ታዲያ ምንድነው ሃይማኖታችን? ጸሎት ትኩስ የሆነ የመንፈስ ቅዱስ መጎብኘትን ያስገኛል አንድ እግዚአብሔር ሰው ሲናገር። በሰው ልብ የጸጋን ሥራ የሚሰራው መንፈስ ቅዱስ ብቻ ስለሆነ ደግሞ ሚያንን ጸጋ እንዲከናወን የሚያበለጥገው ፍሬያማ የሚያደርገው እሱ ብቻ ነው ይላል። በሰው ህይወት ውስጥ ጸሎት በዛ የሚባለው መንፈስ ቅዱስ ይበዛ ነው። መንፈስ ቅዱስ አክቲቭ የሆነበት ህይወት ምልክት ማየት ብትፈልጉ ዝማሬ አይደለም፣ ስብከት አይደለም፣ ትምህርት አይደለም። ጸሎት is the mark የእግዚአብሔር ሰውነት የመንፈሳዊነት ምልክት ጸሎት ነው። እግዚአብሔር የተመሰገነ ይሁን። በጥንት ዘመን ቤተክርስቲያናት ሽማ አገልጋዮች ካህናቶች መጸለይ ያቆሙበት ዘመን ነበር። ምንም ዝም ብሎ በቃ ወሬና እንቅስቃሴ ብቻ ሆነ። ቢዚ ናቸው። ይገርማችኋል የሮም ንጉስ አንዱ ንጉስ ነው በቀን ውስጥ ይሄን ያህል ሰዓት መጸለይ ያለባችሁ ብሎ በመንግስት አዋጅ ወጣባቸው። ካን ኢማጂን በትዛዝ ሰው ሲጸልይ ጉድ አይደለም? በትዛዝ ጸሎት ሲጸልይ 7-8 ጊዜ በቀን ቢያንስ መጸለይ ያለባችሁ እየተባለ እንደውም መጻሕፍቶችን በቃላችሁ ሁሉ ማለት አለባችሁ እየተባለ ለምን በገቨርንመንት ሰፖርትድ የሆኑ ካህናቶቹ መኖር ስለጀመሩ ፕሮፌሽን እና ስራ አደረጉት። የጸሎት ህይወት ሚስጥሩ ያለው ሰው ከእግዚአብሔር ጋር ያለው ግንኙነት ነው። ለዚህ ነው መንፈስ ቅዱስ በሰው ህይወት ውስጥ ከሌለ ጸሎት ሜካኒካል ነው የሚሆነው። ሪል ጸሎት ባለበት መንፈስ ቅዱስ አለ። እግዚአብሔር ስም የተባረከ ይሁን። ብዙ መንፈስ ቅዱስ ባለበት የጸሎት ጸጋ እየበዛ ነው የሚሄደው የጌታ ልጆች እግዚአብሔር የሚያቀውን ሸክም ነው መናገራችሁ። በዚህ ዘመን የማንጸልይ ከሆነ ሕይወታችን ለአደጋ ይጋለጣል። የሚመጣውን ዘመን በመንቋቋመዋለን። እንደ ብዙ ሰዎች ሰነፎች እንደሚናገሩት የትንቢትን ቃል ተጠንቅቀው እንደማይሰሙ ሁሉ እንዳለ ይኖራል ትሉ ነው? ጥፋት በድንገት ሊመጣ በደጅ ነው ወገኖቼ። ጥፋት በድንገት ሊመጣ በደጅ ነው። ስለመጨረሻው ዘመን የምንናገረው ነገር ሁሉ ድንገት ነው የሚመጣው። anything can happen በዚህ ወርልድ ላይ ማን ነው በዚያን ጊዜ የሚደርስላችሁ? ስለዚህ ዛሬ እግዚአብሔርን ፊት መፈለግን መለማመድ አለብን። ውድ ወገኖቼ እንደለመድነው ከመኖር እግዚአብሔር ያውጣን። ብዙ ጸሎት በጣም እጅግ በጣም ጠቃሚ ነው። ጆን ቡኒያን የተባለ እግዚአብሔር ሰው የመናኝ ጉዞ የሚለው መጽሐፍ ብዙዎቻችሁ አነበባችሁት ካለ የጻፈ ሰው ነው። ጥልቅ የሆኑ ጸሎቶች በመቃተት የሚደረጉ እንጂ በቃላት የሚገለጡት አይደሉም አለ። ይህንን አባባሉን ስመለከት በጣም ይደንቀኛል። እውነቱን ነው። ብዙ ሰዎች ኢዚ ጸሎት ነው የሚፈልጉት። ጸሎት ብዙ ሸክም አለው። እነዚህን ሸክሞች ጥቂት ላካፍላችሁ እወዳለሁ። አንደኛው የራሳችን እክት በመንፈሳችን ላይ ድሪቶ በአፋችን የምንናገረው በአስተሳሰባችን የምናስተናግደው እግዚአብሔር ቤት ጸሎት እንዳይካሄድ ቢዝነሱ ጫጫታው የበጉ የወፉ የገንዘብ ለዋጮቹ ጫጫታ ጃም እንደሚያረግ ለጸሎት የማይመች ነገር የኛንም ህይወት ጃም የሚያረግ ከእግዚአብሔር ጋር ያለን ማአት ኮተት በውስጣችን አለ። ስለዚህ ይሄንን ነገር ከኛ ላይ እንዲነሳ ወድ ወገኖቼ የፈረሱ ቅጥሮች እንደሚሰሩ በስንፍናችን ያበሰበስነው ህይወታችንን ነህምያ ቅጥሩን ለመስራት ስንት ዋጋ እንደከፈሉ you have to know። የፈረሰ ነገር መስራት ቀላል አይደለም። በእግዚአብሔር ስም ለምናችኋለሁ አስተውሉ። የጸሎት ህይወታችሁን የገደለው ነገር ፍጻሜያችሁን መመለሻ በሌለው መንገድ ሊጨርስ እንደሚችል እርግጠኛ መሆን አለባችሁ። እንቢ ብትሉ ትጎዳላችሁ ወገኖቼ። ነህምያ ያንን የፈራረሰውን ነገር አስወግዶ ኢየሩሳሌምን ወደ ነበረችበት ለመመለስ ስንት ዋጋ ነው የከፈለው? ሰው በእጁ የሚሰራው ግንብ እንኳን ዋጋ አስከፍላል። እንኳን በኃጢአታችን በስንፍናችን በአጉል አስተሳሰብና ሪዝኒንግ ዲስትሮይ ያደረግነውን ህይወታችንን እንዲሁ ተነስተን ሆይ በል ብለን ሃሌሉያ ብለን ቲቲቲቲቲ እያልን በልሳን ወይም በመዝሙር እግዚአብሔር አይቀለድበትም አይዘበትበትም። እግዚአብሔርን ብንፈራ ጥሩ ነው። ያፈረስነውን ህይወት እግዚአብሔር እንዲሰራልን እግዚአብሔር መፈለግ አለብን። walk in አርገን እንደምንታከመው ህክምና ቤት አይደለም። መታደስ ቀላል ቀላል ነገር አይደለም። ስለዚህ የተበላሹብንን ነገሮቻችንን ለማደስ ነገሮቻችን የተበላ ለመበላሸታቸው ምክንያት የሆኑብንን ነገሮች በሙሉ ለእርድ ማቅረብ አለብን። ከኛ ጋር ላይመለሱ ከኛ እንዲወገዱ እግዚአብሔርን መለመን አለብን። የጸሎት ህይወታችንን የሚበላብን እግዚአብሔርን መፈለግን ከኛ የሚወስድብን ነገር ሁሉ እደግምላችኋለሁ፣ ጆሮ ያለው ይስማ። ዛሬ ያደነዘዘን ነገር ዲስትሮይ ሳረገን እንደማይመለስ ማወቅ አለብን። እንቢ ብንል ይኸው እግዚአብሔር ተናግሯል፣ ጆሮ ያለው ይስማ። ስለዚህ እግዚአብሔርን ምንፈራ ከሆነ የጸሎት ህይወታችንን ያፈረሰውን ሸክም ለማንሳት ለብዙ ዘመን ፈርሰው የነበሩ ቅጥሮች እንዲሁ አይሰሩም። ብዙ እግዚአብሔርን መፈለግ መናፈቅ እጅግ በጣም ያስፈልጋል። አንዳንዴ በጾምም ነው ፊቱን መፈለግ ያለብን። ከዚህ በፊት እኔ ለትምህርት ብዬ ማትሪክ ለመውሰድ ብዬ ከእግዚአብሔር ህዝብ ጋር ብዙን ጸልይ የነበረውን ችላ ያልኩበት ጊዜ ነበረ። ልነግራችሁ አልችልም ስንት የከበሩ ነገሮችን እንደጣልኩ። ወገኖች ሲፈልጉኝ ይስማኛል ግልቱ ግን ቢዚ ነኝ ላችኋለሁ አልችልም ላችኋለሁ እነቴ ነው ምናግራችሁ ጥሩ ጤት አግንቼ መፈልገውን ትምርት ለማማር እግዚአብሔር በተደጋጋሚ ላብያ ሰመጠኝ ከንቅልፍ ያነቃኝ እንዴት እንደደነገጥኩ ላስረዳችሁ አልችልም ላይ ላይ ተተበተበውን ግትልትል ሁሉ በልጥሽ ለማጣል ሃሌሉያ ብዬ ብድግ ያልኩት ነገር አይደለም ይያለቀስኩ ያንዳንዱን ነገር ከጌታዬ የቀደመውን ከፈቃዱ በፊቴ ተደንቀሮ ያቆምኩትን ሁሉ ብትስትሱን አውጥቼ ነጣልኩት ኃይል ያገኘሁት ከዛ በኋላ ነው የመጨረሻውን ውሳኔ ነው ወሰንኩት እኔልን ጌታ ሆይ አልኩት በዚህ ውሳኔ አንተን በመከተሌ ለዘላለም የምመኘውን ሁሉ አልኖር በከርቸል እድሜ ለቅብዬ ጸለይኩት ጸሎት አለ እስራኤል አምላክ እግዚአብሔር መስክር ነው ወሰንኩ ስደት እየተጧጧፈ የመጣበት ጊዜ ነበር የፈለገ ነገር ይሁን ኢየሱስ ክርስቶስን መርጬ ህይወቴ የሚያልቅበትን አቅጣጫ መርጣለሁ አልኩ ያንን ባልመርጥ ዛሬ እዚህ ቆሜ አታውኝም ነበር ስለዚህ ወገኖቼ እግዚአብሔር ፕሮግራም ያወጣን የተውናቸውን ጓደኞቻችንን በፈለግን ጊዜ እንደምናወራቸው ቁጭ ብሎ የምናገኘው ጣዖት አይደለም የእስራኤል አምላክ የክብር አምላክ ነው የናቁት ይናቃሉ ያከበሩት ይከበራሉ እግዚአብሔር በብርቱ ትህትና በጣም በወደቀ ልብ ልንፈልገው ይገባል ወደ ጌታ ልጆች ጸሎትን ችላ ያለ ህይወት እግዚአብሔርን ችላ ያለ ሰው ህይወት ነው። ጸሎትን ችላ ያለ ህይወት እግዚአብሔርን ችላ ያለ ሰው ህይወት ነው። እግዚአብሔር የናቁትን ይንቃል። እግዚአብሔር የናቁትን ይንቃል። የእስራኤል አምላክ እግዚአብሔር አይዘበትበትም። ዞቻችን ስራችንን ምክንያት እናረጋለን ትምርታችንን ምክንያት እናረጋለን ልጆቻችንን ምክንያት እናደርጋለን ውድ ወገኖቼ እግዚአብሔር ፓርት ታይም ሌላው ነገራችን የጨረሰውን ያለቀውን ጊዜ ምን ሰጠው አምላክ አይደለም እግዚአብሔር ምርጥ ነገር የሚፈልግ ነው ለመስዋዕት ለርሱ ምናቀርብለት ምርጡን ነው አንካሳውን የደከመውን የፈዘዘውን አይደለም እግዚአብሔር የተመሰገነ ይሁን ልንገራችሁ ይሁል ጊዜ ማየው ብዙ ጊዜ ሳስተምር ምናገረው ነው በጣም በጥሩ ሁኔታ እየጸለየ የሚኖር ሰው እኔ እንዴት እንደሆነ አላቅም ይሄን እኔ ለበኔ የኬሚስትሪ ጉዳይ ከሆነ እግዚአብሔር ይወቀው በእውነት እኔ ጥሩ ጸሎት ከጸለይኩ በሌሊት በቃ ምን ልበላችሁ እንቅልፉ ትንሹ እንቅልፍ በቂ ይሆንልኛል የሚያስደንቅ ንቃት የመንፈስ ንቃት ይኖራችኋል አንድ ነገር ለራሴ ግን አስተዋልኩ መንፈሳችን እክት ተሸክሞ ከተኛን 24 ሰዓት ብትተኙም ትንጫጫላችሁ ቆዳችሁ ይሳሳል አጥንታችሁ ሁሉ ጡንቻችሁ ሁሉ መንፈሳችሁ ሁሉ ሙትት ነው የሚለው ከዚህ በፊት ነግሬያችሁ እንደሆነ አላቅም ደብረ ብርሃን ድሮስ አገለግል በጣም በጌታ ልጅ ይያለው ሃይ ስኩል ተማሪዎች ሰራተኞች ይመጣሉ በሽፍት ነው የሚመጡት ተማሪዎች በሽፍት ሲወጡ አንድ ሴንተር ቦታ ላይ እናገለግላቸዋለን እናው ያገለግልኳቸው ልጆች ሄደው ሌሎች እስኪመጡ ዛቁጭ ብዬ ይያለው ምግብ አልበላንም አንድ ወንድም አለ ዛች ቤት ውስጥ ያረፍኩበት ወንድምና እስኪ ተሾ መንቁላልና አብዳቦ ገስተን አልኩትና ሄደ ገበያ ሊገዛ እና ሊገዛ ሄዶ ሷል ጋ ላይ እንጨት አልጋ ነው የፍራሹ ደሞ የሳር ፍራሽ ነው ዛሬ ቁጭ ብያለሁ እና ቁጭ ብዬ ይያለው እኔ ኖርማል እንቅልፍ ቀን አይመጣብኝምና ጭንቅላቴ ላይ ድው የሚል ነገር በቃ ልክ እንደ ብረት ባርኔጣ ስንት ኪሎ ሆነ እንዳጠለቁበት ሰው እግዚአብሔር አይበልብሽ ላይ ላይ ከባድ ነገር በቃ ውድቅ አለብኝ ድንገት ነው በቃ እንደዚህ ጥልቅ እንደሚል አልኩና ተኛውኝ አልጋው ላይ በቃ እንደዚህ ተኛ አይነት ነገር ነው ተኝቼ ህልም አለው እዛው አጭር አጋንንት እኔ በፀሐይ ውስጥ በብርሃን ቦታ እየሄድኩኝ አጭር አጋንንት ምንም ያህል ድንጋይ ይዞ ቀስ ያለ የመጣ አናቴን ከጀርባ ጎ ሲያረገኝ በየሶድ ቃየው በድክ አልኩኝና ተንበርክኬ መጸለይ ጀመርኩ። ዞቻችን የሚያስተኛን አጋንንት ነው። የማይጠገብ እንቅልፍ አጋንንት you have to know this አጋንንት ነው የሚያስተኛን። አጋንንት የሚያስተኛው ሰው 24 ሰዓትም ተኝቶ አይበቃው። እነዚህ መናፍስቶች ብልጥ ናቸው፣ ኢንተሊጀንት ናቸው። ስለዚህ ህይወታችሁ እንድትመለከቱ እግዚአብሔር ይርዳችሁ። እግዚአብሔር የተመሰገነ ይሁን። የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች። ሰይጣን የማይወዳት ነገር ቢኖር እንጸልዩ ክርስቲያኖችን ይፈራል። የሚያነብ ክርስቲያን ስክሩቴፕ ሌተር የሚል መጽሐፍ አለ፣ ሴስ ሉዊስ የጻፈው። አንብቡ ምን እንደሚል ሴስ ሉዊስ። ሰዎች ሲመራመሩ ሰይጣን ጭንቀቱ አይደለም ቢዚ ነው የሚያረጋቸው። አገልግሎት፣ ጉብኝት፣ ወገኖች፣ ላላላላላ ቴክስት ማመጣም he will keep you busy. Please. ይሄ ህይወታችሁን የሚበላ ነገር ነው። እንድትናደዱ ነው የምፈልገው፣ እንድትቆጡ። ስለዚህ ሰይጣን በልዩ ልዩ ነገሮች ቢዚ ያረጋናል። ከህል ብቻ አይደለም መጾም አለብን፣ ከስልክም መጾም አለብን። ስልካችን መጥፋት አለበት አንዳንዴ የእግዚአብሔርን ፍት ለመፈለግ። We have to learn to fast. ቲቪያችን መጾም አለበት። ሰዓታችን ለእግዚአብሔር መቀደስ አለበት። ከ24 ሰዓት ጊዜ ውስጥ እግዚአብሔርን ማክበራችሁን ማወቅ ትፈልጋላችሁ? ከእግዚአብሔር ጋር የምታጠፉትን ጊዜ መልክ ያድርጋችሁ ተመልከቱበት። እግዚአብሔርን እንደምንም ነገር ቆጥረን ቴክስት፣ ቴሌቪዥን፣ ሚድ ኢንተርኔት ሁሉም ነገር ጊዜያችንን እየወሰደ በዚህ ላይ ክርስቲያን ነን። ጌታ ይመስገን። በዚህ ላይ ዝም ብለን ቆመን በቃ እንደወረደ ዝም ብለን ማገልገል ነው። የጸሎት ጸጋ የለም። እግዚአብሔር እያስተማረን ወዴት እንድንሄድ ነው የምናልመው ስለ ህይወታችን። ውድ የጌታ ልጆች በጉዞ ላይ ኮነን ያለ ነው። በደነዘዘ ህይወታችን የእግዚአብሔርን ቤትና የመንግስቱን ሥራ የኛን ህይወት ባማከነ የሰይጣን እይታ ብናይ ሞተናል። ኢየሱስ ያው ነው። ኢየሱስ ጌታ ነው። ኢየሱስ ክርስቶስ የጌቶች ጌታ፣ የነገስታት ንጉስ፣ ለሚጠሩት ዛሬም ባለጠጋ ነው። በደነዘዘ መንፈሳችን መንፈሳዊ ህይወት መለካት አንችልም። የኛን ህይወት ባፈዘዘ፣ የኛን ህይወት በገደለ፣ የኛን ህይወት በሞተበት መንፈስ ቤተክርስቲያን የእግዚአብሔር ህዝብ አይለካም። ስለዚህ ይሄንን ኖርም አርጋችሁ እንዳትወስዱ፣ መለወጥ እንዳለባችሁ ላሳስባችሁ ወዳለሁ። ክብር ለእግዚአብሔር ይሁን። የእግዚአብሔር ሰዎች ሲናገሩ ጸሎት የእግዚአብሔርን ፈቃድ ማግኛ ነው። ማን የእግዚአብሔር ፈቃድ የሚረበው? ውድ ወገኖቼ ቤዚክ የሆነ ነገር ባለፈው ሳምንት ያካፈልኳችሁ አለ። የእግዚአብሔር ፈቃድ ለማን ነው የሚጣፍጠው? የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም ምን አርጎ አትምሰሉት ይላል። ዓለም ቅርጿን እየቀረጸችብን፣ ሰይጣን በተለያየ አይነት መንገድ ተጽዕኖ በሕይወታችን እያደረገ፣ የዚህ ዓለም ግትልትል በአይምሯችን እየመጣ ተንበርክከን እያለን በአንድ የገበያ ቦታ የማይታይ ውጥንቅጥ ነገር በጭንቅላታችን ውስጥ እየተተረማመሰ ተንበርክከን እኮ ነው። በጣም ብዙ ሰዎች ሲነግሩኝ ተንበርክከው ምን ልበላችሁ እኔም አልሄድበት ሀገር የለም ይላሉ። ተንበርክከው አራምባ ቆቦ ያጨቃጭቃቸዋል። ከሰው ጋር ሁሉ ይነጋገራሉ። የተተረማመሰ አይምሮ እግዚአብሔር ፊት ሆነን ኢማጂን ከናንተ ጋር ያለው እህቴ ላናጋግራት ይያልኩኝ ውስጤ ከሰው ጋር እየተጣላሁ ይያልኩ ብል ምን ትላለች? አንዳንዴ ስንጸልይኮ እግዚአብሔር እንደዚህ ነው ምን ሆኖ ሌላ ነገር ምናስቦ ሌላ ነገር ማን እንም ይሰራው። የብዙዎቻችን ትልቁ ችግር ሰይጣንን በአካል ነው ለምናስበው። ሰይጣን ሐሳብ በመስጠት ይሰራል። ስለዚህ በህይወታችን ትልቁ ሸክም እግዚአብሔር ፊት አመጣን እንዲለወጥልን ምንፈልገው የጸሎት ህይወታችንን የገደለብን ያፈረሰብን ነገር ሁሉ መለወጥ አለበት። አሜን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። መለወጥ አለበት። የፈረሱ ቁጥሮችን እንዲሰሩ እግዚአብሔር የባሪያዎቹ መንፈስ የሚያነሳሳ የሚያደፋፍር ጠላት እንደነ ሰንበላጥ አይነት እንደነ ጦቢ አይነት ሌሎችም የእግዚአብሔር ጠላቶች ለቤተ መቅደሱ መሰራት ለእግዚአብሔር ቅጥር መሰራት ለኢየሩሳሌም ቅጥር መሰራት እንቅፋት የሆነ ሰልፍ የቱንም ያህል ቢሆን እግዚአብሔር ያስጨከናቸው ጨክናሉ። ጠላቶች ቢኖሩም እግዚአብሔር ስሩ ያላቸውን ይሰራሉ። ህይወታችሁ ይሰራል። እግዚአብሔር የተመሰገነ ይሁን። ከኢየሩሳሌም ቅጥር ይልቅ ለእናንተ ህይወት እግዚአብሔር ግድ ይለዋል። ህይወታችሁ እንደፈረሰ ዝም ብሎ እግዚአብሔር አያይም። አይሁዳውያኖች የእግዚአብሔር ቤት ሬዚስታንስ ሲገጥማቸው ቀኑ አይደለም ጊዜው አይደለም ብለው ነበረ። እነ ዘሩባቤል ይሄ ጊዜው አይደለም እግዚአብሔር የሚጎበኝበት ጊዜ ይመጣል ይሉ ነበር። ኖ በጭንቅ ዘመን ቤተ መቅደሱ መሰራት አለበት አላቸው። እነሃገን ሲያስነሳላቸው እግዚአብሔር ከጭንቅ ጋር ከሰልፍ ጋር ትሰራለች አላቸው። ጊዜው አይደለም አትበሉ አለ። ኢዚ መንገድ አትፈልጉ። እግዚአብሔር ሲጎበኝ በሰልፍ ውስጥ ይጎበኛል። ክብር ለእግዚአብሔር ይሁን። ዛሬ ህይወታችሁን ያደከመባችሁን መንፈሳዊ ህይወታችሁን የገደለባችሁን ነገር እግዚአብሔርም ያንን ችግር የእናንተን ጠላት ጠላቱ ያደርግላችኋል። ብትጨክኑ እሺ ብትሉት እግዚአብሔር ኦ ወገኖቼ እቺ ቤተ ክርስቲያን በጸሎት ስትቀጣጠል ኢየሱስ እዚህ ቤተ ክርስቲያን ይከብራል። ክብር ለእግዚአብሔር ይሁን። በጸሎት ስንቀጣጠል ኢየሱስ ይከብራል። እያወራን ቸርች አይሰራም። ምን ጸለይንና ምን አደረግንና? ገና እኮ እዚህ ቤተ ክርስቲያን ምንም የሆነ ነገር የለም። Where is the prayer? ያ ወላፈን የሆነው ቅዱሳን ሲጸልዩ ያለው ጸጋ የት አለ? ገና መቼ መጣና አይደል? እነዚህ ነገሮች ማስተዋል አለብን። ስለዚህ የመጀመሪያ እክት ሸክም ለጸሎት በእኔና በእናንተ ህይወት ውስጥ ያለ የጸሎት ህይወታችንን የገደለው ያጠፋውን ነገር ያንን ነው ለእግዚአብሔር ማቅረብ ያለብን። በዚህ ጉዳይ ስንጸልይ ብዙ የእግዚአብሔርን ፊት መፈለግ ያስፈልጋል። ጌታ ሆይ ከወዴት እንደወደቅ አስብ ይላል ኢየሱስ። የት ጋ ነው መንፈሳዊ ነገር የተበላሸው? የት ጋ ነው መሰዊያ ላንተ ያጣሁት? የቱ ጋ ነው ቅድሚያ ላንተ የነበረኝን ያን ሁሉ ሰልፉን ያበላሸሁት? እነዚህን ነገሮች ፈልገን ልናውቃቸው ይገባል። ከወዴት እንደወደቅህ ብሎ ምን ይላል? አስብ። ኢሞሽናል አይደለም ሪፔንታንስ፣ ማሰብ ይጠይቃል። ስለ ንስሐ ሳስተምር የሚያስብ ሰው ነው ንስሐ የሚገባው እንጂ ኢሞሽናል ይሆን አይደለም። ማሰብ መተሳሰብን ይጠይቃል። ቲንክ ይላል እግዚአብሔር። We have to learn to think. ስለ ህይወታችን የት ጋ ነው ነገር የተበላሸው? የቱ ጋ ነው ከእግዚአብሔር ጋር እግዚአብሔርን ዋና ያደረገው ህይወቴ የት ጋ ነው የተበላሸው? እግዚአብሔር ይሄንን ያያል ስናስብ። ቦታችን ላይ ስንመጣል የሚረዳንን ጸጋ ይሰጣናል። የሚያግዘንን ጸጋ ይሰጣናል። እግዚአብሔር የወደቁትን የሚያነሳ ነው። የፈረሰው ነገራችን ፈርሶ እንዲቀር አይፈልግም። ሌላው ሁለተኛው ሸክም ወገኖቼ ይሄ ያለንበት ዓለም በጣም ከፍተኛ ተጽዕኖ ያመጣል። ራሱ ስጋችን ኖርማሊ ለውስጡ ሰውነታችን ሸክም ነው። ስጋችን እንዲሁ ተፈጥሯችን ራሱ ሸክም ነው። ይሄ ስጋችን ኖርማል ኒዱ ራሱ በመጠን ካልኖርን ለጸሎት በሚመች ህይወት ካልኖርን አስቸጋሪ ነው። ይሄ ራሱ ያገኘውትን ሁሉ በልቼ ያገኘውትን ሁሉ ጠጥቼ ያገኘውት ሁሉ ይያማረኝ ያንን ለማሟላት ብንቀሳቀስ ቅብዝብዝ ሆናለሁ። በመሪት መኖር ማወቅ አለብን። ይሄ ስጋችን እንኳን የሚጠይቀውን እናድርግ ብለነው ይቀርና we have to be very careful. እግዚአብሔር ይሄን ተስተውሎ ያርጋችሁ። እኔ አሁን ብዙ ስልክ አልደውልም በነገራችን ላይ በጣም ብዙ ነገሮች ለውጫለሁ። I'm telling you defined ባልሆነ reasonable ነገር ከሰዎች ጋራ ጊዜ ማጥፋት ትቻለሁ ወስኛለሁ። I have come to realize ሰዎች በጣም engage ያደርጓቸዋል። በፍጹም አላደርግም ይሄንን። እና አንዳንድ ማላቃቸውን ስልኮችም አልመልስም። voice mail ለተወሰው ብቻ ነው እንመልሰው። ለምን? ለሁሉም መልስ እየመለስን ሰይጣን ብክንክናችንን ነው የሚያወጣው። We have to be very careful. ለምን? በመጠን መኖር አለብን። ስልኩ ጊዜያችንን እዚሁ ምንጠመድበት ነገር እኮ በስልካችን እጃችን ይዘነው ነው ምንዞረው። የትም እኮ እንገኛለን እኛ እኮ እንዳሳጥማጅ እኮ ወደ ተለየ ቦታ እኮ መሄድ የለበትም። ሰይጣን ምንጠመድበትን ነገር በእጃችን አስይዞናል። ስለዚህ በመጠን መኖርን ማወቅ አለብን። እግዚአብሔር ይመስገን። ይኸው ባለቤቴ ምስክር ነች። እኔ ዜና እሱንም አልፎ አልፎ ነው እኔ እኔ አንዳንዴ እንደዚህ ላለው እግዚአብሔር አምላኬ ምስክር ነው። ወገኖቼ ፊትህን ፈልጌ የማገኘውን መረጃ ባገኝ ይሻለኛል። ዜና ተናጋሪ ቁጭ ብዬ እነሱን ሳዳምጥ ምን ልሆን? እንደ እግዚአብሔርን የመሰለ አምላክ እያለ ለሱ የምሰጠውን ጊዜ እነዚህ ሰዎች ወስደው በፈዘዘ ጭንቅላት ለመጸለይ በማልችልበት ጊዜያችን ሪዲም ማድረግ አለብን። ስለዚህ በመጠን ኑሩ የሚለው ቃል ንቁ የሚለው ቃል ጠላት ወገኖቼ ምንም ትርፍ በሌላቸው ምንም ስፒሪቹዋል ህይወታችን ላይ ኢምፓክት በማያመጡ ነገሮች ጊዜያችንን ይበላብናል። እግዚአብሔር ይመስገን። ፌስቡክ፣ ትዊተር እኔማ ምንም ማላቃቸው ሰዎች ሁሉ ፍሬንድ መሆን ይፈልጋል ይላል። የምን ፍሬንድ ነው? በነገራችን ላይ እዚህም ቸርች ያሉ ሰዎች ፍሬንድ መሆን ይፈየት የምን ፍሬንድሺፕ ነው? ቸርች አለን አይደለም እንዴ? ትዊተር ላይ ተሰቀየም እንደማረገው ጥሩ ነው ትዊተር ነው ችግር የለኝም። ግን ልንገራችሁ it keeps you busy why do I need to waste my time እዛ ቦታ ላይ? ብዙ ጓደኞች አፕዴት አላረክም ራስህን 22 ሰዎች አሉ ምን ማታ አይነት ይመጣል እዴ ከነሱ ጋር ለምደው ጊዜ ማጠፋው። you have to learn to change your lifestyle ይሄን ማትቀይሩ ከሆነ ነገሮቻችሁ ይበላሻሉ። ከሞያችሁ አንጻር ከቤተሰብነት ከጓደኝነት አንጻር ደግሞም ሁሉንም ለእግዚአብሔር ክብር በሚሆን መንገድ ልንጠቀምበት ካልቻን ዝም ብሎ ተሰቅዬ እዛ ላይ ምንድነው ማረገው? ጥቅም በሌላቸው ነገሮች ጊዜያችሁን እንዳትፈጁ። why ኔል ጆቼን ሁሉ ጊዜ ስነግራቸው እና ኔልን አንዳንድ ነገሮች ፕራግማቲክ የሆነ ዲሲዥን እንዲያረጉ ነግራቸዋለሁ። just think multi dimensional የሆነ thinking ተለማመዱላቸዋል። multi dimensional flat የሆነ view አትወሰዱ። think in multi dimensional በሆነ መንገድ አሁን ይሄ ነገር ምንድነው የሚያመጣው ጥቅም? There are many things benefit እናረግባቸው። የኛ ትልቁ ችግር ጸሎት ማለት ደም ብሎ ተንበርክኮ ማውራት ነው አይደለም። ስራ የሚሰራበት ድንቅ ኃይል የሚገለጥበት ድንቅ ነገር የሚሰራበት የሞተ ህይወት የሚነሳበት ያልዳኑ የሚድኑበት በእግዚአብሔር መንግስት ውስጥ የክርስቶስ ወታደሮች ሆነን ከጨለማ ኃይል እየታገልን ወገኖቼ ስንቱን ወደ ዘላለም ህይወት የሚያሸጋግር የመንግስት ሥራ የሚሰራበት ብርቱ ኃይል የሚገለጥበት ጸጋ ነው። ክብር ለእግዚአብሔር ይሁን። ጸሎት በጣም በጸሎት ስንደጋ እግዚአብሔር መንፈሳችንን ያነቀዋል ያሾሯል። የሚጸልይ ሰው መንፈሱ ፔኔትሬቲቭ ይሆነ አንደርስታንዲንግ ዴቨሎፕ ያረጋል። የሚጸልይ ሰው ብዙ ኃይል አለው። ሐዋርያቶች ላይ ከባድ ስደት የመጣበት ጊዜ ነበር። በኢየሩሳሌም ትልቅ ስደት። የስደቱ ምክንያት እስጢፋኖስ ከፈሪሳውያኖች ጋር ሲከራከር በፈጠረባቸው ግጭትና ንዴት በድንጋይ ቀጥቅጠው እንዳበዳውሬን የገደሉት። በዛ ቁጣ በኢየሩሳሌም ያሉትን ቅዱሳን ሁሉ በተኗቸው። በፍርሃት ኢየሩሳሌም ይኖሩ የነበሩት ሁሉ በየአገሩ በትንትናቸው ወጣ። ታስታውሳላችሁ እዛው ሊያገኙአቸው ስላልቻሉ ይሄ መበተን እስከምን እንደሆነ እስከ ደማስቆ ድረስ ሄደው እንደነበረ ሳውል ማሚባለው በኋላ ጳውሎስ የሆነው የእግዚአብሔር ሰው በዚያን ጊዜ በፈረስ ወደ ያሉበት ይሄድ ነበር። በእንደዚህ ያለ አይነት ከባድ ጨካኝ ስደት ዘመን ማን ነው አቅም ይኖረው ክርስቲያን ሆኖ ለመኖር? እንደዛ ያለ አይነት ንዴት ቅዱሳንን ያሳደዱ ባለበት እስጢፋኖስ በተገደለበት ዘመን ማን ነው እስጢፋኖስን የሚቀብረው? ማን ሊቀብረው ይችላል? ውድ ወገኖቼ በዚያን ቀን ይላል እግዚአብሔር ቃል በሐዋርያት ሥራ ምዕራፍ 8 ላይ በኢየሩሳሌም ባለች ቤተክርስቲያን ታላቅ ስደት ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳና ወደ ሰማርያ አገሮች ተበተኑ። ሁሉም listen ስንት ሺህ ነበሩ? ኢየሩሳሌም ተጨናንቃ ነበር። ሁሉም ተበተኑ። እንዴት የሚያስፈራ ጊዜ ነበር። በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት። ታላቅ ልቅሶም አለቀሱለት። በመከራ ዘመን አጥንት እንደሌለው ስጋ ነው ፍርክስክሳችን የሚወጣው። ስንጸልይ ግን ጉልበት አለን። ክብር ለእግዚአብሔር ይሁን። ስንጸልይ ኃይል አለን። ስንጸልይ ጉልበት አለን። እግዚአብሔር ለትሁታን በፊቱ ዝቅ ብለው ጸጋውን ምህረቱን ለሚፈልጉ ወገኖቼ እግዚአብሔር ኃይል ይሰጣቸዋል። በደርግ ዘመን እንዴት የሚያስፈሩ ሰው በላ ስርዓት እንደነበር ታስታውሳላችሁ። ስንጸልይ ሰዎቹ አያስፈሩንም ነበር። አስታውሳለሁ አንድ ጊዜ የጥቁር አንበሳ ሆስፒታል አስተዳዳሪ የነበሩት ሰው እዚህ ሀገር አግኝቻቸዋለሁ ባይዘወይ በዚያን ዘመን ንቃተ ህሊና ይሰጣል ሰራተኛ ሁሉ። እኔ ንቃተ ህሊና ነኝ ዛል ገባም ነበር። ና የፈለገ ይምጣ እዛ ገብቼም ችግር ነው ብቀርም ችግር ነው ዘሴምቲንግ አልሄድም ነበር። ና ብዙ ጊዜ ለሊት ናይት ሺፍት ስለምሰራ አልገባም ነበር። እና ክርስቲያኖች ስንገናኛ በጣም እንጸልያለን። አንድ ቀን ሄደ ብታዩ ጥሩ ነው። እንዴት ከባድ መሰለ። ከሥራ ቦታ ላይ መቅረት አንችልም። ተረኛ ናችሁ ሂዱ ይላሉ። ካድሬ ነርሶች አሉ፣ የተለያዩ አሉ። መደበቅ አይቻል። እዛ ገብቶም የክህደት ትምህርት፣ ጸረ እምነት፣ ጸረ ሃይማኖት ነገር ሲናገሩ በቃ ሰራተኛ ሁሉ በቃ ማምነው ሁሉ በቃ ወላፈን ነው የሚሆንባቸው ለክርስቲያኖቹ። አንድ ቀን ይህን ነገር ፌስ ማድረግ አለብኝ አልኩኝ። እና ጸለይኩ። እና እግዚአብሔር በጸጋ ሞልቶኝ እዛ እንደሄድ እና ምን አየው በህልሜ እንደ ነገ ሊሄድ ተኝቼ ምን አየው እኔና እንደኔ ያለ አይነት እምነት ያላቸውን ሰዎች በንቀት እያዩ በእብሪት የሚናገሩ ሰዎች ፊታችን ተደርድረው በተለይ አንደኛው በቃ የኛ ነገር ያዋደቀ ባዶ ያደረገ ይለፈልፋል። ምስኪን ሆነን ፈርተን ሁላችንም እንደዚህ ቺምቺም እንደ ብርድ እንደመታቸው የመንዝ በጎች እንዲብለናል በቃ። እና በጣም ፈርተናል። ድንገት በላይ ላይ ኃይል ይመጣል። ስማ አልኩት ኃይል እግዚአብሔር መሆኑን አሳይሃለሁ አልኩት ይሄንን የሚለፈልፈውን ሰው በህልሜ እንደ ትንሽ ልጅ ብድግ አረኩት ሜዳ ላይ ዛስተኝቼ ምሄ የሚለፈልፍበትን ጉሮሮን እንደ ጎማ ጣብቅ ያዝኩት ላው ላይ ሆኜ እንደዚህ ስል ኃይል እግዚአብሔር መሆኑን እግዚአብሔር ባንተ አስተማረኝ አለ ከዛ ከንቅልፌ ነቃሁ ቲ ምንድነው ያየሁት አልኩኝ ከዛ በጣም ጸለይኩ በጣም ጸለይኩ በጣም በመንፈስ ቅዱስ ኃይል ጸልይ ውዬ ወደ ማታ ላይ ወደ 4 ኦክሎክ ነው እንደዚህ ነው መሰለኝ 3 ኦክሎክ ስብሰባ የሚካሄድበት ሰዓት ሄድኩኝ ሲሄድ ዋናው ጴንጤ መጣን አይነት ነው ሁሉም በቃ ገረማቸው እንደ መምጣቴ አውኛል ምን ይላሉ እንደውም ወደ ኋላም ቦታው ሞልቷል መሃል ላይ ነው ተቀመጥኩት እና ካድሬዎቹ አቆኛል እዛ አንድ ሶስት አሉ እንደ ሰብሳቢ ነገር ነው ሆነው እና ዛሬ ለቱን ትምርት የሚሰጡን ጓድ ከሌናቸው ብሎ ሆስፒታሉ አስተዳዳሪ ነው ትምርት የሚሰጠው እና ርሱ ደግሞ ሐሳባውያን ይያለ የምነት ሰዎችን የሚጨፈጭፍ ትምርት ነው የሚናገረው ወረደብን እና ሌሎቹ እየሳቁ ያሉኛ በተናገረ ቁጥር እኔን ዞር ብለው ያዩኛል እንደ ሌላ ጊዜ ሰላም ይሉኝ ሰዎች ሁሉ በቃ ባይታዋር ሆንኩዛ ያስፈራል ደስ አይልም ሁለተኛ እዚህ ቦታ አልመጣም ብዬ ወሰንኩ ቲቀፋፊ ቦታ ነው አልኩኝ በቃ አይመችም ለክርስቲያን ሁለተኛ አልመጣም አልኩ እኔ ምንም ጥያቄ ጠይቃለሁ ብዬ ነው ዛ ምንም አላሰብኩም በምን አቀም እንዴ ካድሬዎቹ ራሳቸው አይናቸው ፍጥጥ ብለው ነው የሚያዩት እና ከዛ ጓዱ ተናግረው ጨረሱና ከቤቱ የሚናገር ካለ ምናምን አሉ ከቤቱ ነው የሚሉት እና ሲሉ እኔ እናገራለሁ ብዬ በእውነት እግዚአብሔር ምስክር ነው ማቀው ነገር አልነበረም ብቻ ድፍረት በላይ ላይ እጄን አነሳው ጓዱ አለ አይኔ ጓዳ አይደለሁም አልኩት ጓዳ አይደለሁም እኚህ ይሄን ትምህርት የሰጡት ሰው ተምረው እንዳልተማረ የማይም ንግግር የተናገሩ ይመስላል ሐሳባውያን ከሚሏቸው አንዱ እኔ ነኝ አልኩኝ ከዛ ምን ልበላችሁ የምናገረውን ቁጣና ኃይ ላስረዳችሁ አልችልም ካድሬዎቹ ሰው ሁሉ ጉምጉም አለ እንዴ አፍርም እንዴ ምናምን ይላሉ ካድሬዎቹ በቃ ምን ልበላችሁ መነሳት ነው ሊትራሊ ተነስተው ለላንቁኝ በቃ ትንግንቆ ነባቸው ዛ ተናግረስ ይጨርስ ጓድ ከሌ መልስ ይስጡ አሉ የእስራኤል አምላክ ልዑል እግዚአብሔር ምስክር ነው ሰውየው ብድግ አለና አስተዳዳሪ ነው ሆስፒታሉ እንዲህ ያልኩ አይመስለኝም ካልኩም ተሳስቻለሁ አቤት አሳመነው ሰው ሁሉ ምድረካሬ ጥርሱም ጋድሬ ጥርሱን እየነከሰ አንተ ያጉረጠረጠ ማንንም ሳያናገረኝ ወደ ቤቴ ጸሎት ኃይል አለው እንደዚህ ያለ ታሪክ አይ ካን ቴል ዩ ኬዝ አፍተር ኬዝ መሳሪያ ይዘው ሰዎች መተው በተለያየ መንገድ በእብሪት የሚናገሩ ሊደበድቡን የሚመጡ ሰዎች ጎረምሶች ጡንቻ አላቸው ሁሉን እግዚአብሔር ሲደፈጥጠው አይቻለሁ ጸሎት ኃይል አለው ብትጸልዩ በሰራ ቦታችሁ ይሁን ብትጸልዩ በትዳር በኑሯችሁ የተሰለፈባችሁን በልጆቻችን የመጣውን ማንኛውንም ነገር የሚያንበረክክ ስም ነው የኢየሱስ ስም የሚያንበረክክ ስም ነው ጉልበት የሚያንበረክክ ስም ነው የጌታን ስም የሚጠራ ሁሉ ይድናል የሚለው የማይዋሽ ቃል ይያለ እኛ ጸሎትን ማስፈልግ አርገን ምንም እንደምንም ነገር ጥለን መኖራችን በራሳችን ላይ ወንጀል ነው ምንሰራ ወገኖቼ ኢየሱስ ዛሬም እንደ ትላንትናው ነው ለዘላለም ያው ነው ኢየሱስ የማይለወጥ ጌታ ነው ዛሬ ችግር የለም መልኩን የቀየረ ችግር ነው ዛሬ አንድ ጊዜ እግዚአብሔር የሚገርም ራእይ ያሳየኝ ከጥቂት ዓመት በፊት ዛሬ የሚሰሩ መናፍስት በሰዎች ባህሪ የተሸሸጉ የሚሰሩ ናቸው they blend በሰዎች ባህሪ ውስጥ ሰዎች አስተሳሰብና አመለካከት እየተሸሸጉ የሚሰሩ መናፍስት ናቸው behaviorዎቻችንን መንፈሳዊ ህይወታችንን የሚያመክን ክፉ ጠባያችንን አመላችንን እየተሸሸጉ የሚሰሩ ናቸው። ውድ ወገኖቼ እግዚአብሔር ሆይ እርዳኝ በሉት። ቱሌት እንዳይሆንባችሁ እግዚአብሔርን እርዳኝ በሉት። የጸሎት ህይወታችን መክኖ የጸሎት ህይወታችን ደክሞ መንፈሳዊ ህይወት የሚባል ነገር የለም ወገኖቼ። ከእግዚአብሔር ጋር የማያነጋግር ህይወት ባልና ሚስቶች ሳወሩ ቢኖሩ እንዴት ነው የሚኖሩት? ሽማግሌ እንደሚጠሩ እርግጠኛ ነኝ። ምን እንዳረኳት አላቅም፣ እንዳረኩት አያቅም፣ አናገረኝም ነው የሚሉት። ትላንት አንድ ወንድም እኔ ሚስቴ ፊቷ ሲጠቁርብኝ ምንም የማልችለው ነገር ቢኖር ሰው ፊቱ ሲጠቁር ነው፣ ምን ላድርግ ትለኛለህ አለ። ሰው ፊቱ ሲጠቁር መኖር አይቻልም። እግዚአብሔርን ዘግተ ነው የምንኖር፣ እኛ ወንጀለኞች ነን። አር ዩ ኢግኖሪንግ ጋድ? እግዚአብሔር ኢግኖር ያደርጋችኋል። ይህንን በደል ንስሐ መግባት አለብን። ህይወታችን መሰራት አለበት ወገኖቼ። በሰራነው ኃጢአት ህይወታችንን ባመከነ ነገር የመጣብንን እክት በንስሐ እግዚአብሔር ፊት ወድቀን እየለመንን የፈረሰው ቁጥራችን የፈረሰው ህይወታችን ሊሰራ ይገባል። ደግሞ ወገኖቼ በመጠን መኖር አቅቶን በዚህ በዛ እየተቀለበለብን የኖር ነው ምን ሊሆንልን? እግዚአብሔርን ሳለምነው እግዚአብሔርን እየለመንን የሚለመልመውን ህይወታችን በምንድን ነው የምታሳምሩት? እግዚአብሔርን ፊቱን መፈለግን ማወቅ አለብን። እግዚአብሔር የተመሰገነ ይሁን። እኔ በእግዚአብሔር ቤት የኖርኩት ህይወት የኖርኩት የክርስትና እድሜ የሰዎችን ታሪክ በብዙ አይነት ሁኔታ ላይ የምችልበት እድሜ ነው የኖርኩት። ውድ ወገኖቼ እግዚአብሔርን በመፍራት እንደ ፈቃዱ የሄዱ ሰዎች ሲከስሩ አላየሁም። እግዚአብሔር ጉዳ አደረገው የሚባል ሰው አላየሁም። እግዚአብሔርን ታምነው የሄዱ ሰዎች እግዚአብሔርን ብትታመኑት ያምርባችኋል። የእግዚአብሔር ስም የተባረከ ይሁን። ብትታመኑት ያምርባችኋል። ሁልጊዜ ድሮ ከወገኖች ጋር ስንነጋገር ያልጸለያችሁበት ነገር በህይወታችሁ አይኑር። በጸጋው ዙፋን ፊት ቀርቦ ያለመነው ነገር አይኑር። ችግር ይሁን የሚያሳስብ ነገር የትኛውም ነገር እግዚአብሔርን ያለመናችሁት ነገር መሆኑን እርግጠኛ ሁኑ ነው የምንላቸው። ለምን? እግዚአብሔር ለእኛ ጆሮ የሰጠ አምላክ ምን ያደርጋል? ይሰማል። ለእኛ አይን የሰጠ አምላክ ያያል። በሱ የተማመኑትን እኔ እንኳን እኔን የተማመነብኝን ሰው ዞር በልል አልችልም። እኔን አምኖኝ እኔን የተጠጋን ሰው ውድ ወገኖቼ ያንን ባድረግ የህሊና ቁስልና ጸጸት ይኖራል። እኛ እንኳን እንደዛ አንጨክንም። እግዚአብሔር የሚተማመኑትን ይጠብቃቸዋል፣ ይረዳቸዋል፣ ይደግፋቸዋል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ሁለት ነገሮች እንመለከታለን። በብዙ ንስሐ ልናስተካክለው የሚገባውን እክት ከላያችን ለማስወገድ አለብን። ሁለተኛ በመጠን ባለመኖራችን በማይጠቅሙ ጉዳዮች ጊዜያችንን፣ ስልካችንን፣ ቲቪያችንን፣ ኢንተርኔት በሉት፣ ወሬ በሉት፣ ምን በሉት፣ ጠቅላላ ህይወታችሁን የሚበላውን ነገር ሁሉ እሳት ልቀቁበት፣ እሳት ልቀቁበት፣ የእግዚአብሔርን እሳት። ክብር ለእግዚአብሔር ይሁን። ይህን ስናደርግ እግዚአብሔር ምን ያደርጋል? በተዋጀ ጊዜ እኔና እናንተን ይደርስልናል። እግዚአብሔር የተመሰገነ ይሁን። ፕራዮሪቲ አበጃለሁ አትበሉ። እግዚአብሔር መጀመሪያ ብቻውን ይቀመጥ፣ ብቻውን እግዚአብሔር ይቀመጥ። የእግዚአብሔር ስም የተባረከ ይሁን። ጨክኑ። ካልጨከናችሁ ህይወታችሁ አይሰራም። ጨክኑ። ጨክናችሁ ውሳኔ መወሰንን መልመድ አለባችሁ፣ መጨከን አለባችሁ። እኔ ይህን ሁሉ የክርስትና ዘመን ኖሬ ከዚህ በኋላ ክርስትናን ሰከንድ ሃንድ አድርጌው ልኖር ነው? ከኔ ኢማጂን ከዚህ በኋላ ይህን ሁሉ ከጌታ ጋር ኖሬ ኢየሱስ ሰከንድ ሃንድ ሊሆንልኝ ነው? ሁለተኛ ደረጃ ይህን ሁሉ ኖረን ጌታ የኢየሱስ ክርስቶስ የክብር ጌታ ነው። የእናንተ ጌታ ነው። ኢየሱስ ክርስቶስ የክብር ጌታ ነው። ኢየሱስን ሁለተኛ ቦታ አድርጋችሁት በኪሳችን ያስቀመጥነው እድሜ የለም። ወጣት ብትሆን ትሞታለህ፣ ሽማግሌ ቢሆን ይሞታል። የሁሉም እድል ፋንታ በእድሜ አይደለም የሚወሰነው፣ እድሜ ከእግዚአብሔር የሚሰጥ ጸጋ ነው። እግዚአብሔር መፍራት ጥበብ ነው። እግዚአብሔር መፍራት ጥበብ ነው። እግዚአብሔር ይሄንን ነገር እንድታስተውሉ ይርዳችሁ። ሶስተኛውን እክት ነግራችኋለሁ። እናንተ የፈረሰው ነገራችሁ ሲሰራ ደግሞም በመጠር ለመኖር ስትፈልጉ ሰይጣን በጸሎት ጉዳይ ላይ በትንንቅ ነው እንጂ እንዲበቀላሉ አይለቀላችሁ። ቤተኛ ያደረግነው ጠላት በቀላል አይወጣም። አይደለም ቤተኛ ያደረግነው ጠላት ዞር በል ብላችሁት ዝም እንደምትባረሩ ሄድ ብትሉት አይሄድም። ተመልሶ ይመጣል እና ተስፋ ያስቆርጣችኋል እና ይሄ ነገር እንደማይቻል ይሄ ሰባኪ ዝም ብሎ ነው ማይሆን ነገር ነው ይሄ ሁሉ እንደዛ አይደለም ዘመኑ እንደዛ አይፈቅድም ሁኔታው እንደዛ አይፈቅድም እና ይሄም ይቻል አይደለም የመታከት የማዛል የማድከም ስሜታችሁን የመበጥበጥ እና በተለያየ በማታቁት ሁኔታ ባስለመዳችሁት ቀዳዳ እየገባ በከፈታችሁለት መቅኑ ያሳጣችኋል። ጦር ሜዳ ላይ እንዳላችሁ ወቁ። ጦር ሜዳ ላይ እንዳላችሁ ወቁ። ይሄንን የማቀውን ነገር ነው ምነግራችሁ። የማቀውን ነገር ነው ምነግራችሁ። ዛሬ ስለተሰበከን ንብድግ ብለን በቃ ልብሳችን እንደምን ቀይር እንደዚህ ቀይረን ባንድ የሚለወጥ አይደለም። ብዙ እክት ያዘጋጀ ነውም በቀላሉ አይሆንም። ጠላት በቀላሉ አይለቅም። ስለዚህ በእምነት ጸንታችሁ ተቃውሙት። በእምነት ጸንታችሁ ተቃውሙት። የጨከነ ልብ ያስፈልጋል። የጨከነ ልብ በህይወቴ ጉዳይ ላይ እንዲክሽክሽ በሆነ ይህንን ሰማያዊ የእግዚአብሔር ልጅ በደሙ ያስገኘውን ኪዳን በደሙ የተገኘነው የተመረቀውን መንገድ እንዲያላ ግጨ ያበላሸውትን ለጠላት እድል የሰጠውትን እግዚአብሔር ሆይ ይቅር በለኝ ይቅር በለኝ ስምህን እንኳን ልጠራ አይመችም ጌታ ሆይ ልቤን ካንተ ባራራቀ ህይወት ኖር ያለው ለጠላት አሳልፋት ስጠኝ ህይወቴ እንዲሰራ ፈልጋለሁ የጨከነ ውሳኔ ይጠይቃል ጦር ሜዳ ላይ እንደምትገቡ እርግጠኛ ነኝ ነገር ግን ድል አለ ድል አለ እንዴት ያለ ብርቱ ድል እንዳለ ላስረዳችሁ አልችልም አንድ ጊዜ ወላይታ አገለግል ነበር በጣም በርካታ በሆኑ ስፍራዎች ሳገለግል በነበረበት ጊዜ ከራሴ ህይወት አልፎ ለማገለግለው ነው መነግራችሁ ወገኖቼ ወደዛ ህይወት ስላል አይደለም እየነገርኳችሁ ለእናንተ ያለው ስለ አንድ የተበላሸ አካባቢ አንድ መንፈሳዊ ብሬክ ስሩ እንዲመጣ መጸለይ ለእግዚአብሔር ምናልኩት አንድ ጊዜ ወላይታ ሳገለግል ጌታ ሆይ በቤት መጎብኘት በዚህ ሁሉ ሰልፍ የሚሆን ከሆነ እንዴት ይቻላል አልኩት እንዴት ነው የሚቻለው አልኩት እንዴት ነው የሚቻለው እዛ ሀገር ብዙ እየሄድኩ አገለግል ነበር እና ሌሊት ጸልይ ነበር አልተኛም ነበር ነጌታው ቃል ብሩክ ታይት ነበሩ የሚረሱት አይመስለኝም ያንን ጊዜ በጣም ሌሊቱን ስጸልይ ነበር ማድረው ወገኖቼ በጣም መናፍስቶች ይመጡ ነበር ተስፋ የሚያስቆርጡ ጸሎቱን አቁሜ እንድተውም ያረጉ በፈለገ መንገድ አላቆምም እሞታታለሁ እንጂ ይያልኩ እየተጋደልኩ ጸልይ ነበር በሶስተኛው ቀን የእግዚአብሔር ኃይል እዛ አካባቢ በምን አይነት ጉልበት እንደወረደ ላስረዳችሁ አልችልም እናንተንም እግዚአብሔር በልዩ ሁኔታ ይጎበኛችኋል እግዚአብሔር ታማኝ ነው